ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ኦቲዝም ነው የሚባለው። የአገር ስመጣ እንደ ስመጣ ባለ እሱ በጣም የሚከብድን ያሁን ከዚህ ኮሮና ግን አንድ ኮር የተሰማ ሰው ሆነ ነገር አገሩ ሰላም ቢሆን ልጅሽን ዜ ትንቀሳቀሳለች፣ አየር ያገኛሉ። የቱ ስለማንቀሳቀስ እኔ እሱ ነው በጣም ፈታኝ የሆነብኝ።
በእኛ ሰፈር ነው የሚያልፈው ባሱ። ለተማሪዎች ምግብ እየሰጠ ነው የሚያልፈው እና እኔ ያው ወጥቼ እወስዳለሁ። እንደ ልጅ አለኝ፣ ሁለት ተማሪዎች አለኝ ምናምን ብዬ ማለት ነው። ምክንያቱም ሊስት አያዩ ኖርማሊ፣ ያው ከእነሱ እወስዳለሁ፣ ያንን ምግብ እጠቀማለሁ። በጣም የምቸገረው መች ነው ዊኬንድ ላይ አይመጡ ቅዳሜ
ናት። ያው ተስፋ አልቆርጥም፣ ፈጣሪ ነገ ሊያስተካክል ይችላል አስባለሁ።
ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚገኙ የኮሮና ቫይረስ ወረርሽኝ ለችግር ያጋለጣቸው ኢትዮጵያውያን ናቸው። እነርሱን ለማገዝ እየተንቀሳቀሱ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያንም አሉ።
እንደዚህ እንደዚህ የሚፈልጉትን ነገር ይነግሩናል። ይህን የምግብ ዝርዝር ይልኩልናል ከነአድራሻው። ከዛ እዛ እንሄድና 200 ብር ለሁሉም ቢያንስ 30 ሰው ይሆናል አሳይሻለሁ። አሁን የተመዘገቡትን
ጠናኛ ከያዝናቸው ከበጎ ፈቃድ ፕሮፌሽናሉ ጋር እናገናኛቸዋለን። በዛ መልክ እርዳታውን ያገኛሉ ማለት ነው። እንደዚሁም ምግብ የሚፈልግ ሰው በዛ መልክ ደውሎ ይጠይቃል። በተቻለ አቅም በፍጥነት እናደርስላቸዋለን ማለት ነው።
የሚሰጠው እርዳታና የሚረዱትን ማች ማድረግ በማይቻል ደረጃ በጣም ብዙ ተረጅ ሰዎች አሉ።
ሁሉንም አነጋግረናቸዋል። በዚህ ምሽት ሰማችኋላችሁ። እሁድ ግንቦት 23 2012 ዓመተ ምህረት ጤና ይስጥልኝ ክብራትና ክብራን አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ሰሎሞን አባተንን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍስሃዬ ነኝ። በሰሜን ወሎ ዞን የራያና ቆቦ ወረዳ ዋና አስተዳዳሪና የአስተዳደርና የጸጥታ ዘርፍ ኃላፊው ከአንድ ግለሰብ በተተኮሰባቸው ጥይት ዛሬ መገደላቸው ተሰማ። የወረዳው መንግስት ኮሚኒኬሽን ጽህፈት ቤት አመራሮቹ ላይ ግድያ የተፈጸመው የአስቸኳይ ጊዜ አዋጁን ለማስፈጸም በመንቀሳቀስ ላይ ሳሉ ነው ብሏል። የሚመለከታቸውን የጸጥታ አካላት ለማግኘት ጥረት በማድረግ ላይ የሚገኘው የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባውን ልኮልናል። እንሆ
ከአካባቢው የደረሰን መረጃ እንደሚያስረዳው ዛሬ ለአስቸኳይ የመንግስት ተልእኮ ወልዳያ ከተማ ስብሰባ ላይ ቆይተው የነበሩት የወረዳው አስተዳዳሪ ስዩም መስፍንና የአስተዳደርና ጸጥታ ኃላፊው መንገሻ ሞላ ግድያው የተፈጸመባቸው ወደ ቆቦ ከተማ በመመለስ ላይ ሳሉ ነበር። ከፍተኛ አመራሮቹ በወረዳው 036 ቀበሌ መንጀሎ ተብሎ በሚጠራው አካባቢ የአስቸኳይ ጊዜ አዋጁን ጥሶ ከተፈቀደለት ሰው በላይ ጭኖ የነበረን የባጃጅ አሽከርካሪ በማነጋገር ላይ ነበሩ ይላሉ የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ባልደረባ። በዚህ መሃል በተፈጠረ አለመግባባት አንድ ግለሰብ ሁለቱ አመራሮች ላይ ሽጉጥ በመተኮስ እንደገደላቸው የወረዳው መንግስት ኮሚኒኬሽን ጽህፈት ቤት የሚዲያ ይዘትና ማበልጸግ ማሰራጨት ቡድን መሪ አየነው አማረህ ጠቁመውኛል። ግድያውን ፈጽሟል የተባለውን ግለሰብ በቁጥጥር ስር ለማዋል የጸጥታ ኃይሉ እንቅስቃሴ በማድረግ ላይ መሆኑ ታውቋል። የሚመለከታቸውን የጸጥታ አካላት እንዳገኘው በዝርዝር የምመለስበት ይሆናል። ሁለቱ ከፍተኛ አመራሮች በወጣትነት እድሜ ክልል ውስጥ የነበሩ ባለትዳርና የአንዳንድ ሴት ልጆች አባት ነበሩ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 2836 የላቦራቶሪ ምርመራ 109 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሰዎች ከ5 እስከ 70 ዓመት የዕድሜ ክልል ውስጥ ያሉ 61 ወንዶችና 48 ሴቶች መሆናቸውን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። 99 ሰዎች ከአዲስ አበባ፣ 2 ከትግራይ፣ 5 ከኦሮሚያ እና 3 ሰዎች ከሐረሪ ክልል መሆናቸውን የጤናው ሚኒስቴር ዛሬ ከሰዓት በኋላ በፌስቡክ ገጹ ላይ አስታውቋል። ከነዚህ ውስጥም 94ቱ ምንም አይነት ንክኪም ሆነ የጉዞ ታሪክ የሌላቸው፣ 2 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው፣ እንዲሁም 13 ሰዎች የታወቀ ንክኪ የነበራቸው ናቸው። በአጠቃላይ ኢትዮጵያ ውስጥ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 1172 ደርሷል። በትላንትናው ዕለት የሶስት ኢትዮጵያውያን ህይወት ያለፈ ሲሆን በአጠቃላይ ከኮሮና ቫይረስ ጋር በተያያዘ እስካሁን ባለው ጊዜ 11 ሰዎች ህይወታቸውን አጥተዋል። በሌላ በኩል አንድ ሰው ከትግራይ ክልል ያገገመ ሲሆን በሀገራችን ከበሽታው ያገገሙ ሰዎች ቁጥር 209 ነው ይላል የጤና ሚኒስቴር መረጃ። የሶማሊያ መንግስት በገለጸው መሰረት ዛሬ ከሞቃዲሾ ወጣ ብሎ በሚገኝ ቦታ ላይ መንገድ ላይ የተቀበረ ቦምብ ፈንድቶ 9 ሲቪሎች ተገድለው 12 ቆስለዋል። በርቀት ቁጥጥር የፈነዳው ቦምብ የመታው ሲቪሎችን ከሞቃዲሾ በ90 ኪሎ ሜትር ወደምትርቀው ዋን ላይዌን ከተማ የሚያመላልስ አውቶቡስ እንደሆነ ታውቋል። የሶማሊያ መንግስት ተጠያቂው አልሸባብ ነው ይላል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ትላንት ሌሊት በተለያዩ የአሜሪካ ከተሞች የዘረፋ ተግባርና ብጥብጥ ተካሂዷል። ጆርጅ ፍሎይድ በፖሊስ ቁጥጥር ስር እያለ ህይወቱ ማለፉን በመቃወም ነው ግጭት አክል ሁከት የተካሄደው። የፖሊስ መኪኖችና የመንግስት ህንፃዎች በእሳት ጋይተዋል። የሱቆች መስኮቶች ተሰባብረዋል። ከፍተኛ ዋጋ የሚያወጡ እቃዎች ተዘርፈዋል። በመናፈሻ ቦታዎች ያሉ ሐውልቶች በቀለሞች ተቀብተዋል፣ ተበላሽተዋል። የሚኒሶታ እና የ11 ሌሎች ክፍላተ ግዛት አስተዳዳሪዎች ጆርጅ ፍሎይድ በፖሊስ ቁጥጥር ስር እያለ ህይወቱ ማለፉን በመቃወም የሚካሄዱትን ጥቃት አከል ተቃውሞችን ለመግታት የብሔራዊ ዘብ ወታደሮችን አሰልፈዋል። ካለፉት 4 ሌሊቶች ወዲህ ሲካሄዱ የቆዩት የተቃውሞ ሰልፎች መጀመሪያ ላይ ሰላማዊ የነበሩ ቢሆንም በሚኒያፖሊስ እና በመንትያዋ ከተማ ሴንት ፖል እንዲሁም በሌሎች የሀገሪቱ ዙሪያ ባሉት ከተሞች ወደ ዝርፊያ፣ ህንፃዎችንና ሌሎች ንብረቶችን ወደ ማጋየት እንዲሁም ወደ ሌሎች የግጭት ተግባሮች አምርተዋል። ወረራ እየተፈጸመብን ነው ብለዋል የሚኒሶታ አስተዳዳሪ ቲም ዋልስ። ህግንና ስርዓትን ለማስከበር ሙሉ ኃይል እንጠቀማለን ሲሉ አክለዋል። የጆርጂያ፣ የኬንታኪ፣ የኦሃዮ፣ የዊስኮንስን፣ የኮሎራዶ፣ የዩታ፣ የዋሽንግተን፣ የካሊፎርኒያ፣ የቴኔሲ፣ የሚዙሪ እና የቴክሳስ ክፍላተ ግዛት አስተዳዳሪዎችም ግጭት አክል የሆነውን ተቃውሞ ለመግታት ሲሉ የብሔራዊ ዘብ ወታደሮችን አንቀሳቅሰዋል። አሶሺየትድ ፕሬስ የዜና አገልግሎት ትላንት ቅዳሜ በዘገበው መሰረት በሀገሪቱ ዙሪያ ወደ 1400 የሚሆኑ ሰዎች ታስረዋል። ትላንት ሌሊት ተቃውሞ ስለቀጠለም የታሰሩ ሰዎች ቁጥር ከዛ በላይም ሊሆን ይችላል። በሀገሪቱ ዙሪያ ያሉት ከንቲባዎች የሌሊት ሰዓት እላፊ ገደብ ደንግገዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ስለ ፍሎይድ ህልፈት ሲናገሩ የጆርጅ ፍሎይድ በሚኒሶታ መንገዶች መሞት በጣም ያሳዝናል፣ መሆን አልነበረበትም፣ በመላ ሀገሪቱ ያሉትን አሜሪካውያን አሳዝኗል፣ አስቆጥቷልም ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 23 2012 ዓመተ ምህረት ምሽት ፕሮግራም ነው። አሁን ወደ መጀመሪያው ቅንብር እንዝለቅ። ኮቪድ-19 እና ኢትዮጵያውያን በአሜሪካ። በኮሮና ቫይረስ ምክንያት ዩናይትድ ስቴትስ ውስጥ ከ40 ሚሊዮን በላይ ሰው ከስራ ውጪ ሆኗል። መንግስትም የቀረበለትን ሪፖርት መርምሮ ስራ ላይ ቆይተው በወቅታዊው ሁኔታ ከስራ ለተፈናቀሉ በገበያቸው ልክም ባይሆን ለአጣዳፊ ችግር እንዳይጋለጡ በሚል ድጎማ እየሰጣቸው ነው። የዚህ መርሃ ግብር ተጠቃሚ ሊያደርግ የሚያስችል ሰነድ የሌላቸው ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ውስጥ የሚገኙ ኢትዮጵያውያን ለከፍተኛ ችግር መዳረጋቸውን እየገለጹ ነው። ቤት ውስጥ የሚበሉት ከማጣት አንስቶ የቤት ኪራይ መክፈል እስኪሳናቸው፣ አንዳንዶቹ ደግሞ በቀደመ ህመማቸው ስጋት ምክንያት የሚያስፈልጋቸውን ወጥተው ለመግዛት እንደተቸገሩ ይናገራሉ። ወደ አሜሪካ በቅርቡ የገቡት ደግሞ ችግራቸው የበዛ መሆኑን ይገልጻሉ። ጽዮን ግርማ የተወሰኑትን አነጋግራ የችግሩን ስፋት በተከታዩ ዝግጅት ትዳሰሳለች።
ኮቪድ-19 ዓለምን ማስጨነቅ ከጀመረ 5 ወራት ተቆጥሯል። በየቀኑ የጨመረ በሚሄደው መረጃ መሰረትም በመላው ዓለም በሚሊዮኖች የሚቆጠሩ ሰዎች በቫይረሱ ተይዘዋል። በመቶ ሺዎች ደግሞ ህይወታቸው ተቀጥፏል። በበሽታው ከመያዝና ከሞት ቀጥሎ የሚያመጣው ችግር ውስብስብ በመሆኑ በነዋሪ ላይ ያስከተለው ያለው ቀውስም ሁለንተናዊ ነው። እዚህ ዩናይትድ ስቴትስ፣ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ከሚኖሩ ኢትዮጵያውያን መካከል በቫይረሱ ምክንያት በመጣ የኑሮ መቃወስ ለችግር የተጋለጡ እንዲሁም ቀድሞ የነበረባቸውን ችግር ያባባሰባቸው ሰዎች ቁጥር ብዙ መሆኑን ያገኘናቸው መረጃዎች ይጠቁማሉ። ከነዚህ መካከል የተወሰኑት ታሪካቸውን አካፍለውናል። አንዳንዶቹ ኢትዮጵያ የሚገኙ ቤተሰቦቻቸውን ለጭንቀት ላለመዳረግ ስማቸው እንዲቆይ ሲጠይቁ፣ ሌሎቹ ደግሞ ለልጆቻችን ስንል ይሸሸግልን ብለዋል። እኛም ስማቸውን አንጠቅስም። ቨርጂኒያ ውስጥ አንድ ክፍል ተከራይቶ የሚኖረው ወጣት በኢኮኖሚክስ ሁለተኛ ዲግሪ ተቀብሏል። ወደ ዩናይትድ ስቴትስ ከመጣ 6 ወር ሆኖታል። ኢትዮጵያ ትዳርና አንድ ልጅ አለው። ወደዚህ የመጣው የጥናት ጽሑፉን በአንድ ዩኒቨርሲቲ ውስጥ ለማቅረብ ነበር። አቅርቦ ከጨረሰ በኋላ ግን ከመመለሱ በፊት ሁኔታዎችን ትንሽ ማጥናትና ከቻለም ሰርቶ ትንሽ ገንዘብ ይዞ ለመሄድ ፈለገ። እቅዱን ለማሳካት በመሞከር ላይ ሳለም የመጣበት ቪዛ ጊዜው አለፈበት። እሱን ለማሳደስ አመልክቶ በመጠባበቅ ላይ ያለ ኮሮና ቫይረስ መጣ። መጀመሪያውኑም አዲስ መጪነቱ ምቾት አልሰጠውም ነበርና በዚያ ላይ ሰነድ አልባ መሆኑ ሲጨመርበት ለችግር እንዳጋለጠው ይናገራል።
አሁን እኔ ዲያቤቲስ ነኝ። ስኳር አለብኝ። የስኳር መድኃኒት መግዛት አልችልም። ታይፕ ዋን የሚባል ነው እና የምወስደው ኢንሱሊን ነው። ኢንሱሊን ጠዋትና ማታ ወስዳለሁ። አንድ ጊዜ ታሜ ነበረ፣ የዛሬ 2 ወር ምናምን አካባቢ ረሱን መሰለኝ ሆስፒታል ገባሁ፣ ኢኖቫ ሆስፒታል። ያኔ የሆነ መድኃኒት ጻፉልኝ ራሳቸው፣ የኢንሱሊኑን ማለት ነው። ከዛ አገኘሁ አንድ ኢንሱሊን። ያንን እስካሁን እየተጠቀምኩ ያለሁት። ከዚህ ፊትም የነበረኝ አለ፣ ከኢትዮጵያ መጣሁት።
የቤት ኪራይ መክፈል ካቋረጠም 2 ወር ሆኖታል።
ግን አሁን በኮሮና ምክንያት መክፈል ስለማልችል ያው እነሱም ይረዳሉ ማለት ገንዘብ እንደሌለ ስለሚያውቁ አይጠይቁኝም። አሁን አልጠየቁኝም። ኢትዮጵያኖች ናቸው። ምግብ እንዴት መሰለሽ፣ እኔ የተማሪዎች ፓስ አለና በእኛ ሰፈር ነው የሚያልፈው ፓሱ። ለተማሪዎች ገንዘብ ማን ነው ምግብ እየሰጠ ነው የሚያልፈው? እና እኔ ያው ወጥቼ እወስዳለሁ። እንደ ልጅ አለኝ፣ 2 ተማሪዎች አለኝ ምናምን ብዬ ማለት ነው። ምክንያቱም ሊስት አያዩ ኖርማሊ፣ ያው ከነሱ ወስዳለሁ፣ ያንን ምግብ እጠቀማለሁ። በጣም የምቸገረው መች ነው፣ ዊኬንድ ላይ አይመጡ፣ ቅዳሜና እሑድ። አንዳንዴም ደግሞ በብዛት ምግቦቻቸው ጣፋጭ ስለሆነ ከስኳር ጋር በጣም የተቸገርኩ ነው አመጋገቤ ላይ ማለት ነው። አልፎ አልፎ እዚህም ያለው ቤተሰብ ያው አትሊስት እነሱም ይረዱኛል። ላይክ ምግብ ከነሱ ጋር እበላለሁ። ጊዜ ነገር
መጀመሪያ ላይ ነግረህ የነበረ አሁን እንግዲህ ቤልጅየም ተምረህ ፔፐሮችን አሳትመህ ሪሰርች ስትሰራ የነበርክ ልጅ ነህ እና ድንገት ህይወትህን እዚህ ጋር ስታገኘው እንደው ተስፋ መቁረጥ ውስጥ አልገባህም?
በጣም እንደውም ይሄ ጥሩ ጥያቄ ነው። በጣም ተስፋ መቁረጥ ውስጥ ነው የገባሁት። ማለት ልጅ ባይኖርም እንደውም ራሴን እንጃ እስከ ማታ ድረስ ነበር የምደርሰው ብዬ ማሰብ፣ ለልጅ እንደምኖር አሰብኩ። ምክንያቱም ልጅ አለኝ፣ በቃ ለልጅ መኖር አለብኝ። ራሴን እንደምንም ከዚህ ችግር ውስጥ አውጥቼ ነው እንጂ የነበረኝ ላይፍ ጥሩ ነበረ። እኔ ባንክ ማኔጅመንት ፖዚሽን ላይ ነበር ምሳሌ ኢትዮጵያ እያለሁ። ከዛም ነው ስኮላርሺፕ አግኝቼ ወደ ቤልጅየም የሄድኩት። ህይወትሽ ደግሞ እዚህ ቦታ ላይ ሲሆን ስታይ በጣም ነው ተስፋ መቆርጩ እና ያው ኤክስፔክቴሽን ነው። እኔ እንዳሰብኩት አልሆነም እና በጣም ያዘንኩት በራሴ ውሳኔ።
ለመሄድ አላሰብክም?
አሁን ለመሄድ እፈልጋለሁ። ያው ስቴጂ ደግሞ ግዴታ ሆነ ስቴጂ ለመናገር ወደ ኢትዮጵያ ስንመለስ መቼስ ወደ እናቴ ቤት ምን ይዤ እሄዳለሁ የሚባል አንድ ዘፈን አለ። የሆነ ነገር ይዤ መሄድን እፈልጋለሁ የሚል ነገር ነበር። አሁን ግን ያን አይደለም፣ በቃ መሄድ እፈልጋለሁ። ምክንያቱም መኖር አለብኝ ለልጄ። የትኛውም አጋጣሚ ዛሬ ተነስተ ሄድ ብባል ሄዳለሁ።
እንደው ሌላ በጣም የሚቸግርህ ነገር ምንድን ነው?
እንግዲህ አሁን የሚቸግር ያው ቤት ኪራይ እንዳልኩሽ፣ ያው እነሱም አበሾች ጥሩ ናቸው፣ ብዙ አላስቸገሩኝም እና ያው እነሱን ፊት ማየት ይከብደኛል እና ብከፍል ደስ ይለኝ ነበረ።
ስንት ጊዜ ሆነ እዛ ቤት ውስጥ ከገባ?
እንደመጣው ነው እየገባሁት 6 ወር ሊሆነኝ ነው፣ 6 ወር አካባቢ።
ያውቃሉ ሁኔታው?
በቃ ያውቃሉ፣ ሁኔታዬን ያውቃሉ እነሱ።
እና ምን ያህል ጊዜ የሆነ ሳትከፍል?
ባለፈው ወር አልከፈልኩም። ያው ይህንንም ወር እንግዲህ የወር መጨረሻ አልከፍልም ማለት ነው።
በኮሮና ቫይረስ ምክንያት ዩናይትድ ስቴትስ ውስጥ ከ40 ሚሊዮን በላይ ሰው ከስራ ውጭ ሆኗል። መንግስት ከስራ ውጭ ለሆኑ በየሳምንቱ የገንዘብ ድጎማ ይሰጣል። ነገር ግን ይህ ድጎማ ስራ ላይ ቆይተው በወቅታዊ ሁኔታ ከስራ ለተፈናቀሉት ብቻ የሚደረግ ነው። ይህ ወጣት የስራ ፈቃድም ሆነ የነዋሪነት መታወቂያ ስለሌለው የዚህ ተጠቃሚ አይደለም። ልክ እንደዚህ ወጣት ለመስራት የሚያስችል ፈቃድ የሌላቸው ብዙ ኢትዮጵያውያን እንዳሉ የተነገረ ነው። ሌላዋ ሲልቨር ስፕሪንግ ውስጥ ነዋሪ የሆነችው የኦቲዝም ባህሪ ያለው የስምንት ዓመት ወንድ ልጅ እና አንዲት የአራት ዓመት ሴት ልጅ ያለቻት እናት ናት። ከሁለት ዓመት በፊት ባለቤቷ ባደረገላት ጥሪ መሰረት ወደዚህ ሀገር መምጣቷን ታስረዳለች። እንደመጣች ብዙም ሳትቆይ ባለቤቷ ይታመማል። ስራም ሰርታ አታውቅም። በመጨረሻም ከስድስት ወራት በፊት የባለቤቷ ህይወት ያልፋል። ሀዘኑ ከልቧ ሳይወጣ ልጇን የሚቀበላት ትምህርት ቤት አግኝታ ካስገባችና ትንሿንም መዋለ ህጻናት አስገብታ ስራ ለመፈለግ በዝግጅት ላይ ያለች በኮሮና ቫይረስ ምክንያት ትምህርት ቤቱ ይዘጋል። ልጆቿን ይዛ ቤት ውስጥ ለመቀመጥ ትገደዳለች።
ልጅ ያው ኦቲዝም ነው የሚባለው። እዚህ ሀገር ስመጣ እንደሱ ነው ተባለ። እሱ በጣም የሚከብደኝ ያው እኔ ከዚህ ኮሮና ግን አንድ ቁር የተሰማኝ ሰው ሆነ ነገር ሀገሩ ሰላም ቢሆን ልጅሽን ይዘሽ ትንቀሳቀሳለች፣ አየርም ያገኛሉ። የቱ ስለማንቀሳቀስ እኔ እሱ ነው በጣም ፈታኝ የሆነብኝ። እንደገና እቃ ይነኩብሻል፣ አያውቅም ይሄ መጥፎ ነው ጥሩ ነው ስለማያውቅ እኔ እሱ ነው በጣም እኔ ከበደኝ። ከራሴ ችግር ጋር ተጨማሪ
በፊት ይዘሹ ትወጪ ነበር ትንቀሳቀሽ ነበር?
አባት ማለት ከማረፉ በፊት ከአንድ ስድስት ወር በፊት ያው አጫውታል በዚህ በዛ። ስለዚህ አይሰማውም ያለ ባህሪያ እንደዚህ ብዙ የገነነ አይሆንም። ስለምናጫውተው ይደክመዋል ምን። አሁን ግን ቤት ውስጥ የመጥፎ ነው ይሄ ጥሩ ነው ሲባል ስለማይለጅ እሱ በጣም ከአእምሮ በላይ ነው የሚከብደው። ኑሮ እንዳለ ሆነ ያው ተራሩ ጥሶ ሆነ ነገር መሰጠማት።
መንግስት ለሁለቱ ልጆች ማሳደጊያ የሚሰጣትን ድጎማ ቤት ኪራይ ከፍላ ትኖራለች።
የማገኘው ያው በልጆች በዚህ ባለቤት ስላረፈ የተወሰነ ድጎማ በዛ አገኛለሁ እንጂ ደስ የለኝ። 1280 ብትቁ መንግስት መብራት ይችለኛል። በፊትም ያው ባለቤት ሲያሙ መብራት ስለፈቀዱም መብራት መንግስት ነው የሚከፍልልኝ። ግን ቤቱን ራሳችን አሁን ከልጅ ብዬ የማመጣው ነው የምንከፍለው። እስካሁን ግን ችሎልናል። ለሌላ ለምግብ ደግሞ ከዚህም ከዛም እያሁን ሰው በሰው ፉድ ስታምፕም አሁን በዚህ በሽታ የተነሳ አግኝተናል እንጂ ፉድ ስታምፕ ደግሞ ይቀንሳል። የሀገሪ ስታገኝ ፉድ ስታምፕ ወርዶ ወደ 200 ብር ይሰብሻል። ያወርዱታል ያ ስታገኝ፣ ምክንያቱም ቤትን አይመለከትም ይላሉ።
አሁን ደግሞ በኮሮና ቫይረስ ምክንያት ልጆቹን ይዛ በህዝብ ትራንስፖርት መንቀሳቀስ እንዲሁም የኦቲዝም ባህሪ ያለው ልጅ ይዛ ገበያ መሄድ ስለማትችል መሰረታዊ ነገር ለማሟላት እንኳን ከፍተኛ ፈተና ገጥሟት እንደነበር ትናገራለች። ግን ደግሞ በህይወት መቆየቷን ለልጆቿ እንደ ተስፋ ስለምትቆጥረው እንደሚያጠነክራት ትናገራለች።
ማለት እኛ በጣም ብዙ ነገራችን እሱ ይህም ብለሽ የምትገልጪው አይነት ሰው አይደለም ስትጀምር ማለት ነው። ብዙ ነገራችን ነው እንደ ወንድም እንደ ቤት በቃ የሱ የተለየ ሰው ነው። ግን በቃ እሱ እንኳን ሞተ እኔ ደግሞ የምድሩ ምን ያቅጠኛል ብዬ አንዴት ለጨከም እዚህ ቦታም ስቀር በጭካኔ እና ያው መንገዱን ልሄድበት አልቻልኩም። እዚሁ በቃ ቀረ። ግን ያ እሱ እንዲህ ከሆነ እኔ እንዴት ማድረግ ያቅተኛል? ቢያንስ እየኖርኩ መታገል አያቅተኝም። በህይወት ያለ ሰው መቻል አለበት ሁሉንም ብዬ ወይም ከሱም አንጻር ይመስለኛል የጨከምኩት እና ሁሉን ነገር እየከበደኝ ቢሆን የምኖረው ከደረሰብኝ አንጻር ነው ጨካኝ ሆኜ እንድታገለው ያደረገኝ። ሰውም ደግሞ በአቅሙ ትንሽም ትልቅም ሳይል ይረዱኛል፣ ባላቸው ነገር ሁሉ ይረዱኛል። ይህን እንግዲህ እኔ
ሰዎች ደግሞ አይጨክኑብኝም እስካሁን እየረዱኝ ነው ትላለች።
ይህን መርዳት እቃ የሚገዛልኝ ሰው ይኖር ይሆናል። በቃ የሚበላም ነገር ደግሞ ለምሳሌ ለልጅ እንትን ቀመሉ ብዙ ስለሆን ባላቸው ሳንቲም ሊሰጡኝ ይችላሉ። እግዚአብሔር ይስጥ ጤና ይስጣቸው። በቃ የቤቱን ክራይም ከዚህም ደግሞ ለልጄም ያው ከመንግስትም የተወሰነ ለልጄ ይሰጣል አይደል? እንደሱ እንደሱ እያደረኩ አለች። ደግሞ ዶክተርም አለች፣ ዶክተር ኬት ትባላለች። በጣም መልካም ሰው ናት። እሷም ባላት ነገር ከጎኔ ሆና በቃ ባላት ነገር ቤቷም ሆና በስልክም እንዳይርባችሁም ትላለች። በዛም በዛም በቃ እንደዛ እንደዛ ነው። እኛ ና በቃል እንደምት እንዲ እንደሚቀል እንደማውራ አይደለም። ውስጡ ስትሆኝ በጣም ብዙ የሚከብዱ ነገሮች አሉ። ሰው ቢረዳሽም በቃ ታስብ ያለሽ የቤት ኪራይ ነገር ምን ሆናለው እዚህ ሀገር በቃ ያው አንድ አይደል ሀገሩን ሁኔታ ቀጥያው ባላችሁ ነገር ቢረዱንም ይጎልን ነገር ይኖራል።
ነገሮች ትንሽ መስመር ከያዙላትም ሰርታ ልጆቿን ለማሳደግ አቅዳለች።
እኛ ኮንኩ ይሄ በሽታም እግዚአብሔር ካሳለፈልን በቃ በዚህ በተራርጬ ልጆቼን አሳድጋለሁ ብዬ ነው የማምነው። እኛ ሰው ኮንኩ
ስለ ልጆቿ እንጂ ስለ ራሷ አስባ እንደማታውቅ የምትናገረው ይቺ እናት ከኢትዮጵያ ስትመጣ ያልጠበቀችው መከራ ከባድ ሀዘንና ችግር ቢጋረጥባትም ነገን ደግሞ ተስፋ ታደርጋለች። ሌላዋ ኢትዮጵያዊት ደግሞ ሰነድ ማጣትና ህመም ህይወቴን ካመሰቃቀሉት አመታት ተቆጠሩ፣ አሁን ደግሞ ኮሮና ቫይረስ እጅጉን አባባሰው ብላናለች። ዋሽንግተን ዲሲ ነዋሪ ናት። ታሪኳ ረዘም ያለ ነው። 4 አመት ሊባኖስ ውስጥ ሰርታ ያገኘችውን ገንዘብ ይዛ ሄዳ ኢትዮጵያ ቤት ሰራች። 10 አመትም በዚያው ኖረች። ትዳር መሰረተች፣ ልጅ ወለደች። በመጨረሻ የሰራችው ቤት ህገ ወጥ ነው ተብሎ ፈረሰ። ተስፋ ቆረጠች። እንደገና ገንዘብ ሰርቶ ለማግኘት ከሀገር ወጣች። መካከለኛው አሜሪካ ቤሊዝ የተባለች ከተማ ልጅ የመጠበቅ ስራ አግኝታ አንድ አመት ሰራች። በመጨረሻም አሜሪካ ገብታ ጥገኝነት ጠየቀች፣ አላገኘችም። ተጓተተባት። ነገር ግን የስራ ፈቃድ ስላገኘች ልጅ መያዝ ጀመረች። ራሷን ለማሻሻልም መንገድ ስትጀምር ያልጠበቀችው ገጠማት። የኩላሊት ህመምተኛ ነች ተባለች።
በፊት 4 ወር ሰርቼ ወደ ኢትዮጵያ የተመለሰች ልጅ ነበረች። ለመውለድ ብቻ ነበር የመጣች። ሰርቼ ከሁለት ሳምንት በኋላ ወጥቼ ሳርፍ እዛ እየሄድኩ አርፍ ነበረ። ቨርጂኒያ ውስጥ የምሰራው ዌስታይ ስቴብል ውስጥ ነው። ለእረፍት ሲሄድ እዛ ነው። አጋጣሚ የሆነው ቨርጂኒያ ውስጥ ዶክተር ተድላ ይባላል እሱ ቤት ነበር ዊኬንድ ማርፈው። ሌሊት ላይ ምላሴ ያበጠ አፌ ሞላው። ስናገር እንተባተባለው እራሽ ነበረው። ቀሰቀስኳቸውና ምላሴን እንደ ኤሌክትሪክ እየጎተተኝ ነውና እባካችሁ ስላቸው መጣች ሚስቱ ነበረ አብረው መጡና ፔንኪለር ሰጥን። ተኛውን ያንቀጠቅጠኛል፣ ብርድ ብርድ ይለኛል። ከዛ እዛ ቨርጂኒያ ወሰደና ላስመረምርሽ እፈልጋለሁ ሲለኝ ፈቃደኛ ነኝ ያልኩት። ኢንሹራንስም አልነበረኝ። ተመረመርኩኝ። ዛ በስንተኛው ቀን ሁለቱም ኪድኒሽ ዳሜጅ ሆኗል አለ። በኢመርጀንሲ ወደ ሆስፒታል መሄድ አለብሽ፣ የዲሲ ነዋሪ ሰው አድራሻ ሊሰጥሽ ይገባል ተባለ። የእሱ ባለቤት ቤት ነበራት የሚከራይ ዲሲ ላይ፣ እሷ ቤት ውስጥ ነኝ ጊዜ መታወቂያ ምናምን አወጣችልኝ። በዛው ሕክምናው ተጀመረ። ዳዮፕሲ ሲያደርጉም ከምን ዳሜጅ እንደሆነ ኪድኒ ሊያውቅ ያልቻሉ እንጂ እስከዛ ሰዓት ድረስ ምንም አይነት ሲክሰም የለኝ ማያመኝም። ህመሜ ፔሪድ ሲመጣ ብቻ ነበረ። ምዳካማለው፣ ብዙ ይፈተኛል። የተለየ መስተስ አየሁበት በቃ እዚህ ሀገር ስመጣ ና ያ ነበር። እሱም እንግዲህ የማጠን ግርግዳ ላይ ሲስት አለ እያሉ ነው እና እሱንም ማጠን ጣ ትላለች የኪድኒ ዶክተር። የማጠን ዶክተር ደግሞ ምንም መውጣት አይገባውም፣ እሱም ብሊድን ብዙ እንዳታደርግ ትሪት ማድረግ አለብን ይላሉ። እስካሁን እየተነጋገሩበት ነው። እስቲ ለአሁን ሐሙስ ለትን ቀጠሮ ነበር የማጠን ዶክተር ለመጨረሻ ጊዜ የምትለው ትሪት ይደረግ እንጂ ሰርጀሪ ማድረግ አስቴም ኦልሬዲ ሌቭል 5 ላይ ነው ኪድኒው ና ለዲያሊሲስ ሊደርግሽ ይችላል ሰርጀሪ ማድረጉ ትላለች። እነሱ ደግሞ አሁን ሌቭል 5 ላይ ደርሶ ከዲያሊሲስ በፊት ቹቡን መቅበር አለብን፣ ተዘጋጅተን መጠበቅ አለብን። ዲያሊሲስ ለመጀመር ካልተዘጋጀሽ ቹቡ ተቀብሮ ካልቆየ ኢመርጀንሲ ዲያሊሲስ ደግሞ ሌላውን ኦርጋን ዳሜጅ ሊያደርግ ይችላል በሚለው ሁኔታ እየተነጋገሩ ይህ ኮሮና ቫይረስ መጣ። የኪድኒ ዶክተሯ ከኔ ጋር እስከ ጁን ድረስ ምንም አይነት አፖይንትመንትም ፎሎ አፕም የለሽም፣ የማጠንን ጉዳይ እስከዛ ጨርሺ አለች።
የዚች እናት ችግር ውስብስብ ነው። ገና ጥገኝነት ጥያቄ ላይ ያለች በመሆኗ በእጇ ላይ ያለው ኢንሹራንስ ለሚያስፈልጋት ሕክምና በቂ አይደለም።
ሲደብሉም ልካ የነበረ ትራንስፓረንቱን እዛ ወረፋ ላይ ተቀመጭ ቢያንስ 4 አመት ሊፈጅ ስላልስልካይ አሁን ይሄ ለፖለቲካል ሰል ያሉ ሰዎች ያላቸው ኢንሹራንስ አሊያንስ ኢንሹራንስ ነው። አሊያንስ ደግሞ ከበር አያደርግም ለኪድኒ። ምናልባት አሁን ወረቀት ሻልቆ ግሪን ካርድሽን ካገኘሽ ግን ስዊች ማድረግ ትችያለሽ፣ የተሻለ ኢንሹራንስን ታገኛለሽ። ከዛ በኋላ መጥተሽ እስኪዟለን ቀነጥል
አሁን ከጤናዋ መታወክ የተነሳ ስለምትፈራ ከቤት አትወጣም። እቃ የመግዛት አቅምም ስለሌላት የሰው እገዛ ትፈልጋለች። በደከመ ድምጽ በብዙ ተስፋ መቁረጥ ውስጥ መሆኗን ብትናገርም ቶሎ ሰነድ አግኝታና ኮሮና ቫይረስ ቀንሶ በፍጥነት ታክማ መዳንን ተስፋ ታደርጋለች። በዚህ በዋሽንግተን ዲሲ እና አካባቢው ለችግር ከተጋለጡት ሰዎች ቀዳሚውን የሚይዙት አዲስ የመጡ ሰዎች ናቸው። ከባለቤታቸውና ከሶስት ልጆቻቸው ጋር ከሰባት ወር በፊት ወደዚህ የመጡት ተከታዩ አባወራ ነገሮችን አመቻችተው ስራ በመጀመሪያቸው ሰዓት ይህ ችግር በመከሰቱ የቤት ኪራይ የመክፈል አቅም እንዳጡ ይናገራሉ።
ችግሩ እንደዛ ነው ያለውና ቱም ዋናው በዚህ በሽታው ሲመጣ የቤት ኪራይ ክፍልሽ ለመኖር አስቤዛ ለማድረግ አንዳንድ ነገሮችን ለማድረግ ማታቂያው ሀገር ላይ በጣም ከባድ ነው። ስራ ደግሞ ለመቀጠር አንዳንድ ጊዜ አንዳንድ ነገሮችን እስኪሳኩልሽና ነገሮችን እስኪሄዱልሽ ድረስ ወረቀት ያስፈልግሻል። በየቦታው ላይ ወረቀት ያስፈልግሻል ለመግባት። ያ ወረቀት ደግሞ ለመጡ ፕሮሰሱን ጨርሶ ሲመጣ ይሄ ነገር ተከሰተ። ስራ ለመወዳደር ስትፈልጊ ባለበት አጋጣሚ የኮሮና ቫይረስ መጣ። በዛ ምክንያት ስራ ለመቀጠር አልተቻለም። ያው በአሁኑ ሰዓት ላይ ቤት ኪራይ ለመክፈል በጣም አስቸጋሪ ነው። ቤት ኪራይ ለመክፈል አልተቻለም። ያም በተመለከተ ነው እና አሁን አንዳንድ ቦታ ላይ ረጅም ወቅቱን ነገሮች ጠይቀን ያው አሁን አንድ ሰው የአንድ ወር ቤት ኪራይ ከፍሎልናል።
ኑሮው ካሰቡት በላይ እንደከበዳቸው ገልጸው አንዳንድ ኢትዮጵያውያን ከመጡ ጀምሮ በምግብ እያገዟቸው መሆኑን ነግረውናል። ሌላዋ የዲሲ ከተማ ነዋሪ ደግሞ ከዚህ ቀደም ስራ ተሰራ ነበር። ባለማወቅ በሰራችው ስህተት ምክንያት መንግስት ከሚሰጠው ድጎማ ለስድስት ወር ታግዳለች።
ሆቴል ስለምንሰራ ሲቀነስ ስራ ያው ስሎ ሲሆን ሲዝናል የዲሲ ስራ እና እኔ ጽዳት ነው የምሰራው ሀውስኪፒንግ ያው እና ከባድ ነው የሀውስኪፒንግ ስራ ያው ሀውስኪፒንግ እየሰራሁኝ ያው ስንቀነስ አንኤምፕሎይመንት አፕላይ እናደርጋለን ማለት ነው። ለአንድ ወርም ለሁለት ሳምንትም ለምንም ስንቀነስ ከዛ አንኤምፕሎይመንት አፕላይ አድርጌ እየተከፈለኝ ያለ በመሀል በርዝዴ ይሁን ሆሊዴ ይሁን ብቻ $178 ከፈሉኝ ከስራ ቦታ ማለት ነው። ከዛ ከፈሉኝ እኔ አላወቅኩኝም ማለት ሪፖርት ማድረግ ነበረብኝ። ከዛ በቃ ስራ ጀመርኩኝ አንኤምፕሎይመንቱም ቆመ ማለት ነው። ልክ በአመቱ መጨረሻ ላይ ዲሴምበር ላይ ጠብቀው ማለት ነው ከፔናልቲ ጋር
ከቅጣት ጋር
ላኩልኝ ማለት ነው። እኔ ተከፈለኝን እጥፍ አድርገው ከቅጣት ጋር ላኩልኝ $230 ካልከፈልሽ በአስቸኳይ ከታክስ ሪተርንሽ እንደሚወሰድ ምናምን ነገር ብሎ አስፈራርቶ ላኩልኝ። እኔ እንቅልፍም ተኝቼ አላደርኩም። ቢኮዝ እኔ ማለት ማጭበረብርም ሰው አይደለሁም። ያው እነሱ እንደ ማጭበርብር ነው የሚቆጥሩት IRS ማለት ነው። ከዛ በቃ ላኩላቸው ወዲያውኑ። አንድ ወር ምናምን ቆይተው ነው እንዲያውም የወሰዱት ማለት ነው። የላኩትን ብር አንድ ወር ምናምን ከቆዩ በኋላ ነው የወሰዱት። ልክ አሁን ይሄ ኮሮና በሚመጣበት ሰዓት ያው ስራ ጀምሬያለሁ ኦልሬዲ እየሰራን March 15 ቆመ ማለት ነው ስራውን። እና March 15 ላይ ስራ ያው ስንቀነስ እና ይሄ በሽታው ከመጣ በኋላ ሁላችንም ያው መዘጋቱን ቀረን። የመጨረሻ የሰራሁት March 15 ነው። አፕላይ አደረግኩ አንኤምፕሎይመንት ያው አንትን ስትይ አክቲቭ ነው አፕዴት የምታደርጊው ከሆነ ኦልዌይስ ማለት ነው። ከዛ ምን አደረግኩኝ ስጠይቃቸው ማለት ምንም አልመለሱልኝም። አንድ ወር ጠበቅኩኝ ማለት ነው እስከ April 15 ድረስ በወሩ ድረስ ጠበቅኩ ማርሻፕ እንትን አድርጌ ምንም እንትን የለም። ከዛ ኢሜልም ተጻጻፍኩኝ። ከዛ ዋና ኃላፊ ጋር እያለቀስኩ ነበረ ኤቭሪ ሲንግል ላይ አንድ ወር ምንም እንቅልፍ አልተኛ ሆኑ በጣም ተቸግሮ ያለው ምንም ኢንካም የለኝም ያው ሰርቼ ቤት ኪራይ ነው የምከፍለው። ከዛም በኋላ ነገርኳቸው ለሴትዮዋ ስነግራት በጣም አዝና እንትን አለች አንኤምፕሎይመንት እና ኃላፊውን ስልክ ሰጠች። ሱፐርቫይዘሮችን ኮንታክት ማድረጋቸውን አካል ሰጠች። ከዛ ከነሱ ጋር ኮንታክት አደረግኩኝ። ከዛም ያለው ምንድን ነው ችግሩ በምን ምክንያት ነው ማላገኘው እና እኔ በጣም ተቸግሬ ነው ያለሁት ፋሚሊ በጣም ተርቦ ነው ያለው ደካማ እናት አለኝ ልጅ አለኝ ነፍሰ ጡር ነኝ እና በዛ ላይ በጣም እያለቀስኩ ነው ስትሬስ ይዞኛል አልኳቸው። እና ጥሩ ሰው ነበሩ ያናገሩኝ እና ያው ያለውን ሁኔታ ነገሩኝ ማለት ነው። አንድ ሰው ሰስፔንድ የሚደረግበት በአመቱ ማለት ከተቀጣሽ ለስድስት ወር ምንም አይነት ጥቅም አታገኝም ማለት ያው ይሄ እንደ ማጭበርበር ነው የሚቆጠረው ለነሱ ማለት ነው። ቢኮዝ ከሁለት ቦታ ነው የተከፈለች እና ያው ከፍያለሁ መልሽ ያልኩኝ እንደገና አፒል አደረኩ ይግባኝ ጠየቅኩኝ ማለት ነው። እና ይግባኝም ስጠይቅ በቃ እነሱ እንትን ሊሉኝ አልቻሉ። ኢሜይልም ተጻጻፍኩ በቃ በጣም ደከመኝ። እንዲያውም ክሌም ማድረግበት ኤቭሪ ዊክ ብሎክ አደረጉት ማለት ነው። እና ያው የኔንም ለቅሶ በየቀኑ መደወሌ ምናምን ተሰለቹ። በቃ የተለያየ እንትን ተጻጻፍኩ፣ ኢሜይል አደረግኩ፣ የማደርገውን ሁሉ እንትን አልኩ። እንዲያውም የኛ የኢምፕሎይ ሎየሮች ጋር ሁላ እንዲያናግሯቸው አደረግኩ። ዩኒየን አለን እና ዩኒየኖችም ምንም በቃ ሊረዱኝ አልቻሉም። እና እነሱ 150 ብር እርዳታ ልንሰጥሽ እንችላለን ለምግብ ምናምን ቴምፖራሪ ያሉ እና ይዘው ሊመጡ ካርድ፣ የሴፎይ ካርድ። ከዛ በእንደሱ እያለ ያው ቤት ኪራይ መክፈል እንዳልቻልኩኝ ነገርኩኝ ለአፓርትመንቱ። ከዛን ተጨማሪ 10 ቀን እንደምንሰጥሽ ምናምን አሉኝ። ከዛን ይሄ የአይአርኤሱ 1200 ብሩ ገባልኝ እና የልጅ 500 ብር ገባልኝ። እሱን አንድ ላይ እንደምንም አጠጋግቼ የቤት ኪራይን ከፈልኩኝ። የዛን ወር በእንደዛ አሳለፍኩኝ። አሁን ደግሞ ያው እየቀጠለ ሄደ ማለት ነው። ቢኮዝ እኔ አልሰራም፣ ያለው በሽታ በጣም ከባድ ነው እና አንድ በጣም የማከብረው ወንድም ያለ እና ከሱ ላይ እንደገና ተበደርኩኝ። 1500 ብር ቤት ኪራይ 1400 ነው የምከፍለው እና ከሱ ላይ ተበደርኩኝ። አሁን ደግሞ የዚህን ወር እንግዲህ አዶኖ ምን እንደማረግ አላውቅም እና ያው ምግብ ምናምን ብዙ ሰዎች ረዱኝ። ሰንሰለት ድራማ የሚሰሩትም ብርም እንደገና ለሰዎችም በጣም አዝነውልኝ፣ ለሰዎችም ስልኬን ሰጥተው አንዳንድ ሰዎች መጥተው ቤት ውስጥ አዩኝ እና የመጡ የሚያዩኝ ሰዎችም ያው የተለያየ እርዳታ እንደሚያደርጉልኝ አይዞሽ ያሉኝ ከጎኔ ያው የሰው ልጅ ተስፋ ያኖረዋል እና ያው እስካሁን ድረስ በዚህ ሁኔታ ነው ያለሁት።
ወደ ዩናይትድ ስቴትስ በዲቪ ሎተሪ ከመጣች 5 ዓመት ሆኗታል።
እና በዲቪን የመጣሁት 2 ስራ ነበረ የምሰራው። ካምፔን ምረዳ ነበረ፣ ጥሩ ፊውቸር ነበረኝ፣ ዲግሪ ማስተርስ አለኝ፣ ኢትዮጵያ ተምሮ ያለው ሰራተኛ ለማህበራዊ ሚኒስቴር ነበረ የምሰራው። እዚህም ደግሞ ፊውቸር የመማር ወደ ትምህርት ቤት የመሄዱ እንጂ ወደ ማግባቱ አልነበረም። ግን ያው ጓደኞቼ እንዲሁም ደግሞ አንድ ያጎቴ ጓደኛ ነበረ፣ በጣም ይጨቀጭቀኝ ነበረ። እዚህ ሀገር ጥሩ አይደለም ብቻሽን መቆየት ምናምን ብሎ በጣም ገፋፍቶኝ ነው እንዳገባ ያደረገኝ።
ትዳሩ እንዳሰበችው አልተሳካም። በብዙ ውጣ ውረድ የተሞላ ስለነበር ነፍሰ ጡር እያለች ተለያየች። በወቅቱ ብዙ ችግሮችንም አሳለፈች። አሁን ልጇ አደገ፣ ኢትዮጵያ ሄዳ ገባች፣ አርግዛ መጣች። እናቷም አብረዋት አሉ። ያጠራቀመችው ገንዘብ ባይኖርም በቃ አሁን ኑሮ የተስተካከለ ስል ኮሮና መጣና ደግሞ አመሰቃቀለው ትላለች።
እና በቃ አገግሜ ጥሩ ማለት ጥሩ ቤቴም ጥሩ ነው፣ በቃ ሁላችንም ደስተኛ ነን፣ ልጄም ደስተኛ ነው፣ እኔም እሰራለሁ እና ልክ በቃ ዚኒ አገግሜ ወደ ደስተኛነት ስመጣ እንትናል ክሬዲቴም ለማለት በጣም ያው እንትስብ ስለነበረ ጠቀምብራለሁ። አሁን ከሰባ ምናምን ብር በላይ መጠቀም አልችልም፣ በጣም ብዙ ስለተጠቀም ማለት ነው። ያው ሰው ማያበድርሽም ራሳቸውም የላቸውም ያው ከባድ ነው። ያው አፓርትመንት ደግሞ ባለፈው ወር ያልከፈሉትን እንትን ደብዳቤ ሰጥተዋቸዋል ማስጠንቀቂያ። የተካሬንት ሳይን አድርጌ ነው። ያው ተስፋ አልቆርጥም። ፈጣሪ ነገ ላስተካክለው ይችላል ብዬ አስባለሁ። እኔ ወጣት ነኝ፣ ነገ ተምሬ ፕሮፌሽናል ስራ መስራት የምችለው ነኝ። ያው እንግዲህ ከቻሌንጅ በኋላ ደግሞ ጥሩ ነገር ይመጣል ብዬ አስባለሁ። እና ይህ ቀን ካለፈ ወደ ትምህርት ሄጄ ልጆችን አሳድጌ ሀገሬን ሄጄ አይቼ ሀገሬን መርዳት እፈልጋለሁ። ባለሁበትም ሀገር ደግሞ ተምሬ ማገልገል እፈልጋለሁ። እኔ ገና ወጣት ነኝ፣ 30 ዓመት ወጣት ነኝ። ስለዚህ ማለት ያው ያለው ሁኔታ እንግዲህ ተቋቁመሽ ካለፍሽ እስከዛ ብዝ ጤና ከሰጠን ያልፋሉ እያስባለሁ። ወይ ማናቅ እዚ ሀገር ዘመድ ቢኖርሽ የምታውቂውም ሰው ቢኖርሽ ማለት ያስማሻል እንጂ ያው ሙሉ በሙሉ ችግርሽ ምንት ሊሉንሽ አይችሉም። እንግዲህ ያው የሰው ልጅ ደግሞ እየበላም ሌሎች ነገሮች ያስፈልጉታል። የሚኖርበት ከሌለው ማለት ባዶ ነው። ኤኒዌይ ከባድ ነው።
ስራ ማጣቱ የቤት ኪራይ መክፈል እንዳይችሉና በምግብም ጭምር እንዲቸገሩ ካደረጋቸው ሰዎች በተጨማሪ በእድሜያቸውና በሕመም ምክንያት ወደ ውጭ ወጥተው ምግብ ገዝተው መምጣት የማይችሉ ሌሎች ኢትዮጵያውያን በዚህ በዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ ይገኛሉ።
ኮቪድ-19ና ኢትዮጵያውያን በአሜሪካ ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ዝግጅቱ ተከታይ ክፍል እንሸጋገር። ኮቪድ-19 እና ኢትዮጵያውያን በአሜሪካ ተከታዩ ክፍል አሁን ይቀጥላል። በግል የፌስቡክ ገጽ ላይ የእንረዳችኋለን ደውሉልን መልእክት በማስተላለፍ በተለያየ መንገድ ገንዘብ በማሰባሰብ ቀደም ሲል የሰማችኋቸውንና ሌሎችም ችግሮች ያለባቸውን ኢትዮጵያውያን ለማገዝ በየቦታው የሚንቀሳቀሱ ኢትዮጵያውያን አሉ። አንዳንዶቹ በገንዘብ አንዳንዶቹ ደግሞ ከየቦታው ምግብ አሰባስበው ተቸግር ያለው የሚል ሰው ቤት ድረስ ያንኳኩ ረዳታ በማቅረብ ላይ ይገኛሉ። ሲሆን ግርማ እነዚህንም አነጋግራለች። በተከታዩ ክፍል ቀጥሎ ያዳምጡት።
በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚገኙትና እገዛ የሚፈልጉ ኢትዮጵያውያንን በተለያየ መንገድ ለማገዝ በበጎ ፈቃደኝነት በግላቸው በቡድንና በድርጅታቸው አማካኝነት ተሰባስበው በስልክ ቅንጅት በማድረግ የገንዘብ የቁሳቁስና የትራንስፖርት አገልግሎት የሚሰጡ ይገኙበታል። የቤተሰብ ሬስቶራንት ባለቤት አቶ አይናለም ዘለቀ፣ ከሰንሰለት ድራማ አዘጋጆች አንዱ የሆነው ቴድሮስ ለገሰ፣ እንዲሁም በዚሁ ድራማ ላይ ተዋናይ ሆኖ የሚሰራው ኤርሚያስ አባተ ተሰባስበው በቴድሮስ አማካኝነት በተላለፈ ማስታወቂያ እርዳታ የምትፈልጉ ደውሉልን ሲሉ በማህበራዊ ሚዲያ ላይ ማስታወቂያ ተናገሩ። አቶ አይናለም ሐሳቡ እንዴት እንደተጠነሰሰ ሲገልጽ ከዚህ ቀደም የእርሱና የእህቱ የዳሪምሜለሽ ዓለሙ ቤተሰብ ሬስቶራንት ምግብ በነጻ የመስጠት ዜና በአሜሪካ ድምጽ የፌስቡክ ገጽ ላይ ከወጣ በኋላ በደረሳቸው የስልክ ጥሪ መሰረት እንደሆነ ያስረዳል።
የዛኔ ትዝ እንደሚልሽ አንቺ መጥተሽ ያንን ፕሮግራም ካስተላለፍሽ በኋላ ቨርጂኒያ የሚኖሩ አንድ እናት ያንን አይተው ቨርጂኒያ ነው የሚኖሩት፣ ለሳቸው ሳይሆን ጎረቤቴ በጣም የቸገራቸው ሴትዮ አሉ እና ምትችሉ ከሆነ ወይም የሚረዳ ሰው ካለ አይን እየፈልግልኝ አሉኝ። ከዛ በአጋጣሚ ያው ቴዲ ጋር ደውዬ ቴዲ ባከን እንደዚህ አይነት ሴትዮ አሉ ሂድና እያቸው አልኩት። ሄዶ ሲያያቸው በጣም የሚያስፈልጋቸው ነገር አለ፣ እሱን ሾፕ አርጎ ወስዶ ሰጣቸው ቴዲ። ከዛ መሀል ላይ ያ እንደሆነ አሌክስ ደግሞ ደወለና ይህንን ታሪክ ስነግረው ብር እኔ ሰጣቸዋለሁ ለሚያስፈልገው ሰው እርዱ አለ። ከዛ ከቴዲ ጋር ወጣንና ያንን ቪዲዮ ሰርተን ለቀቅን። ከዛ እኛ ራሳችን እንደዚህ ኤክስፔክት አላረግንም፣ ይኖራል የሚል እምነትም አልነበረንም፣ በህልማችንም በእውናችንም። አብዛኛው ሰው ማንንም ብትጠይቂው እዚህ ሀገር እንደዚህ ነው ወይ ብትይ አያምንሽም። ከዛ ስትገቢበት መውጣቱ ራሱ ይከብድሻል፣ ምክንያቱም ምትሰሚው ምታዩ ትላንት ያወራሻቸው ሰዎች እና እንዴት አድርገሽ ያንን ትተሽ ወደ ኋላ ቀርተሽ የራሳቸው ጉዳይ ማለት አትችይም።
ቴድሮስ እርዳታ የሚፈልጉትን እናት በአካል ከተመለከታቸው በኋላ ምናልባት እኮ ብዙ ሌላ ተመሳሳይ እርዳታ የሚፈልጉ እናቶች ሊኖሩ ይችላሉ በሚል እርዳታው መቀጠል እንዳለበት ይወስናል። ያንን ለማድረግም ይሰባሰባሉ። የሰንሰለት ድራማ አዘጋጅ ዳይሬክተርና ተዋናይ ቴድሮስ ለገሰ ስለ ሁኔታው ያስረዳል።
አንዲት እናት የሚረዳኝ የለም በዚህ በኮሮናው ምክንያት ወጥቼ መግዛት አቅም የለኝም ገንዘብም የለኝም ስላሉ እኔና አይንዬ ጋር ነበር የደወሉት። በግሌ እጄ አናገርኳቸው፣ የሚያስፈልጋቸውን ነገር አረግንላቸው። ከዛ በኋላ ድንገት ሌላም ሰው ሊቸገር ይችላል በሚል አንድ ነገር ብናደርግ ጥሩ ነው ተባባልን። በዚሁ አጋጣሚ የማያ ሪል ስቴት ባለቤት አቶ አለማየሁ ጉዳዩን ሲያውቅ አዎ ሊቸገር ይችላል፣ እኔ ደግሞ $5,000 ሰጣቸዋለሁ ሲል በቃ $5,000 ማ ካገኘን እስቲ እንሞክር ብለን አንድ ማስታወቂያ ስንና ነገር ብዙ ሰዎች ደወሉልን፣ ያው በዛው ልንረዳቸው ቻለ።
የሰንሰለቱ ተዋናይ ኤርሚያስ አባተ በበኩሉ ስብስቡ ስራ በመከፋፈል እንደተጀመረ ይናገራል።
እንደ ያሰብነው የነበረው አይን የሚኖረው ሜሪላንድ ነው፣ እኔ የሚኖረው ዲሲ ነው፣ ቴዲ ቨርጂኒያ ነው። ስለዚህ ሁላችንም ያለንበትን ስቴት እንያዝና እንዲህ አይነት ሀሳብ አለ ሲሉኝ በጣም ደስ የሚል ነው። በዚህ ጊዜ ወገኖቻችን ማንረዳበት ምክንያት የለም ቢለው እኔ ዲሲ ላይ ያለውን በአብዛኛው ፓርት በማድረስም ሄዶ በመጠየቅም የሚረዱ ሰዎች ሲደውሉኝ በማገናኘትም የዲሲ ያለውን ፓርት ብዙ ሚና የተጫወትኩት እኔ ነኝ።
ማስታወቂያውን ከተናገሩ በኋላ የደረሳቸው ጥሪ ከተለያየ ቦታ ነበር። የደዋዮቹ ፍላጎት መጠንም የዛኑ ያህል በጣም ብዙ ነበር። አቶ አይናለም፣
አንዳንዶቹ ሰዎች ምግብ የማይፈልጉ ሰዎች አሉ። ፉድ ስታምፕ ኖሯቸው ትልልቅ ሰዎች ናቸው፣ ወጥተው የማይገዙ በምን ይወጣሉ? አንዳንዱ ደግሞ ምንም ነገር የለውም ፉድ ስታምፕ የሚባል ነገር የሌላቸው ሰዎች አሉ። እና በጣም ይቸግራል። እንደሚቸግር የምታየው ገብተሽ ስታየው ነው። አሁን እኛ የሁሉም ሰው ዝርዝር ሊስት አለ መጠየቅ ለሚችል ለዛውም ራሳችንም አይደለንም እናረጋው አብዛኛው የሚችሉ ከሆነ እርስ በርስ ነው የምናገናኛቸው ምግብም ገንዘብም ነው የምንሰጣቸው ምግብም በጣም ይቸግራል እንደምታስቡ አይደለም ጭንቅላታችን ውስጥ አይቸግርም ይባላል ግን በጣም ይቸግራል እና ብዙ የቸገረው ሰው አብዛኛው ከ35 ሰው በላይ ነው ያገኘ ነው በጣም ይቸግራል ምግቡን ታዩና ውሃም ይቸግራቸው ሰዎች አሉ ምግቡ ከመግቡ ታዩ ውሃ እንኳን ወጥተው ገዝተው የሚያመጡበት ገንዘብ የሌላቸው እና ምግብ በጣም ይቸግራል እንደምታስቡ አይደለም እኛ እንደሱ ነበር ምናስበው እንዴ ሰው ምግብ ይቸግራል አሜሪካ ወጭሎ የሚል አመለካከት ነበረን ግን ምግብ ይቸግራል
ቴድሮስ ለገሰ መጀመሪያ ላይ ማስተዋቂያውን ሲናገሩ በዚህ መጠን የተቸገረ ሰው ይደውላል ብለው እንዳላሰቡ ይናገራል
መቼም ወረቀት የሌለው ሰው ሊደውልልን ይችላል ብለን አስበን ነበር ግን የደወሉልን ሰዎች በጣም የሚያሳዝኑ እጅግ በጣም ልብ የሚነክ ሲንግል ማሞች የጤና ችግር ያለባቸው ልጆች ያሏቸው እናቶች ትላልቅ እናቶች እንደዚሁም አሁን የመጡ ደግሞ በዚህ ሁለት ወር ውስጥ በሶስት ወር ውስጥ በኮሮናው አካባቢ ላይ የመጡ አሜሪካን ሀገር የገቡ ሰዎች ምን ማድረግ እንዳለባቸው እንኳን የማያውቁ በርካታ ሰዎች ነው ያጋጠሙን ከምንጠብቀው በላይ አሜሪካን ሀገር ሰው እንደዚህ በዚህ ደረጃ የሚቸገራል ብዬ አስቤ አላውቅም ነበር አሁን ከሰማሁት ችግር አንጻር ብዙ ሰዎች በጣም ልብ የሚነካ ነገር ነው የሚነግሩን ስለዚህ ከሰማሁት ነገር አንጻር አሜሪካን ሀገር ውስጥ የሰው ልጅ እንደዚህ በዚህ ደረጃ ተቸግሯል ብዬ ለማሰብ ይከብደኛል ወረቀት ስለሌላቸው መንግስት ምንም አይነት ፋይናንሻሊ እርዳታ ስለማያረግላቸው የገንዘብ እርዳታ ስለሌላቸው የቤት ክራይ መክፈል የማይችሉ በጣም ስትረስ ዲሆኑ በዚህ ጉዳይ ላይ ሰዎች አጋጥመውናል መብላት ምግብ ውሃ ምን መግዣ ያጡ ሰዎች አጋጥመውናል አቅም የሌላቸው ቤት ውስጥ ቁጭ ብለው በፊት ሰው ነበር የሚገዛላቸው አሁን በዚህ ችግር ምክንያት ሰውም ከቤቱ አይወጣም ስለዚህ እነዚህ ሰዎች ቤታቸው ቁጭ ብለው በረሃብ ሊሞቱ ስለዚህ በዚህ ደረጃ የተቸገሩ ሰዎች አጋጥመውናል ከዚህ ባሻገር ደግሞ ልጆች አሁን ጤነኛ ያልሆኑ ልጆች አሏቸው ያው በብዛት ኦቲስቲክ የሆኑ ልጆች አሏቸው ሰዎች አጋጥመውናል እናቶች እነዛ እናቶች ደግሞ በብዙ ደረጃ ልጆቻቸውን ጥለው መውጣት አይችሉም ትምህርት ቤት ተዘግቷል የሚደረግ ነገር የለም ስለዚህ ከልጆቻቸው ጋር ስታክ አድርገዋል ቤት ውስጥ እንዴት ይውጡ አቅምም የላቸው በብዛት እንደውም ለብቻቸው ነው ልጃቸውን የሚያሳድጉት ስለዚህ በዚህ ደረጃ ነው ያጋጠሙ ሰዎች
ሲደውሉላቸው መጀመሪያ ችግራቸውን እንደሚያዳምጡም ይገልጻል
የምግብ እርዳታ እናረግላቸዋለን ነው ምንላቸው መጀመሪያ ገንዘብ አንሰጣቸዋለን አንለም ከዛ እንደዚህ የሚፈልጉትን ነገር ይነግሩናል ይሄን የምግብ ዝርዝር ይልኩልናል ከናድራሻው ከዛ አዛን ሄድና 2200 ብር ለሁሉም ቢያንስ 30 ሰው ይሆናል አሳይሻለሁ አሁን የተመዘገቡትን ወደ 30 ሰው ለሚሆኑ ሰዎች 2200 ብር ከዛም በላይ ሰጠናቸው አሉ ምክንያቱም በቃ የቤት ክራይ ነው እኔ የምፈልገውና ልወጣ ነው የጉድልኝ 300 ብር ነው ይሉ እና ምንም እውነት ነው ስታዩ ችግራቸው ከየት ያመጣሉ ነው ሰዎች ስራ ስለቆመ ምንም የሰው ልጅ ባይቸግረው በዚህ ደረጃ አደባባይ ላይ ወጥቶ ሊያውም አሜሪካን ሀገር ራሱን አጋልጦ እንደዚህ አይነት ለ200 ብርና ለ300 ብር ገንዘብ ይጠይቃል ይያላስበ ስለዚህ አምነናቸዋል ችግራቸው ተካፍለናል እንምንችለውን ሁሉ አድርገናል
የተቸገሩ ሰዎች እንደመጡት ሁሉ የሚረዱ ሰዎች መገኘታቸው ተስፋቸውን እንዳለመለመውም ነግሮናል
እነዚህ በሙሉ የረዱን ሰዎች ናቸው 1 2 3 4 5 6 7 8 9 10 11 12 13 14 15 ሰዎች የሚሆኑ ሰዎች ምን አደርገውልናል አሁን እና ከዚህ በኋላ ያለን ገንዘብ ትንሽ ነው የተሰጠን ስለዚህ ከዚህ በኋላ እንዴት ነው የምንረዳቸው ችግሩ አልተገባደደም ወይንም ደግሞ አላለቀም ኮሮናው እየቀጠለ ነው የነዚህ ሰዎች ችግር የሚቀጥል ነው ይሄ ነገር እስካልተፈታ ድረስ ስለዚህ ምን አደረግን መጨረሻ ላይ ሰዎች ሲደውሉልን ገንዘብ እንስጣችሁ ገንዘብ እንርዳችሁ ሲሉን ገንዘብ ከምትረዱን ቤተሰብ ያዙልን ለኛ ከምትሰጡን ቀጥታ ቤተሰብ የተቸገሩ ቤተሰቦች እናገናኛችሁና ከነዚህ ቤተሰቦች ጋር ተገናኝታችሁ በየ15 ቀኑ እናንተ ሾፕ ስታረጉ ለራሳችሁ ለነዚህም ሰዎች አብራችሁ አድርጉልን አልናችሁ ከዛ እሻሉ ቤተሰብ መደብንላችሁ ለነዚህ ሰዎች አሁን እነዚህ ሰዎች የሚገርምሽ ነገር የምግብ እርዳታ ብቻ አይደለም ያደረጉት የቤት ክራያቸውን ከመክፈል ጀምሮ ለምሳሌ አንዱ 1600 ብር የከፈለችልን ልጅ አለ ዛሬ ደግሞ ወደ 1000 ብር የከፈለልን ሰው አለ 300 ብር የከፈለልን ሰው አለ የምግብ እርዳታ ከባልቲሞር ድረስ መጥቶ የሚያደርጉ ሰዎች አሉ እዚህ አካባቢ ምግብ ኩክ አድርጋ የምትሰጥልን ልጅ አለች ከቨርጂኒያ አሁን ምግብ ኩክ ማድረግ ለማይችሉ እኔ አደርጋለሁ ግድ የለም በየ15 ቀኑ ብላ ምንፈልገውን ሰው እባክሽ ለዚህ ሰው ምግብ አድርሽልን ካልናት
ምግብ ኩካርጋ መንብላ ታደርሰልናል። እንደዚህ በጣም በርካታ ቀን የሆኑ ሰዎችን በዚሁ አጋጣሚ አግኝተናል። ብቻችንን ያደረግነው ነገር አይደለም። ብዙዎች ከጀርባችን በገንዘብም በአቅማቸውም እየሄዱ ቤታቸው ችግራቸውን በመስማት በመርዳት በከፍተኛ ሁኔታ ተባብረውናልና በቋሚነትም ሰዎችን ስለያዙልን ከኛንም ከጭንቀት ገላግለውናል ወደፊት።
አቶ አይናለም ለመርዳት የተሰለፈው አብዛኞቹ ሰዎች ማንነታቸው እንኳን እንዲገለጽ አይፈልጉም ነበር ይላል።
ይገርሙ ኢትዮጵያውያኖች እንዳሉ ማይተና ከራሳቸው አልፈው የራሳቸውን ነገር ስማቸውም እንዲነገር ሳይሆን በቃ ተው አብረንኛ አለን ይሄ ችግር እስኪያልፍ ድረስ በየወሩ ሾፕ ያረገን እንሰጣቸዋለን የሚያስፈልጋቸውን በገንዘብም። ሮቤል በጣም ለናመሰግነው ፈልገው ሰውዬ ቤቱን ሰጥቶ ቤት አለኝ የቸገረው ሰው ካለ ይምጣ በገንዘብ እምኔ ጓደኞቿን አስተባብራ ለአንድ ሰው ሙሉ የቤት ኪራይ ከፍላ ለሁለት ሶስት ሰው ምግብ ገዝታ ወስደው ሰጡ ሰዎች በጣም ማመስገን ፈልጋቸው ሰዎች እና በዛ መንገድ ነው ይሄ እንደዚህ እየቀጠለ ይሄደው። አሁን እግዚአብሔር ይመስገን እኛ ካሰብነው በላይ ሆኖ አግኝተነዋል።
ኤርሚያስ በበኩሉ የተቸገሩ ሰዎችን ማየቱ የፈጠረበት ሀዘን ወገናቸውን ለማገዝ በቆሙ ሰዎች እንደተቀረፈለት ይገልጻል።
እኛ መጀመሪያ ቀን ገና መጀመሪያውን ቀን ማስተዋቂያ ስናደርግ ከኛ ቀድሞ የተገኙ ሰዎች ነበሩ። እንደዚህ አይነት ፋሚሊዎች አሉ የቱ ጋር እንርዳ ሄደው ብለው እኛ ገና ሳንደራይ ሳንሰባሰብ እነሱ ሄደው አድራሻተናቸው ምግብ ያደረሱ ሰዎች አሉ ከባልቲሞር ከምናምን እየመጡ። ከዛ ውጪ ግን ከምግብ ውጪ ብዙ ሰዎች ይደወሉልን አሁን በቋሚነት የቤት ኪራይ መክፈል የሚከፍልላቸው ሰዎች የሚረዷቸው ያገኘናቸው ሰዎች አሉ በቋሚነት። እንዲሁም ደግሞ በሕክምና ሙያ ላይ ያሉ ሰዎች አሁን ኩላሊቷን የሚያማት ልጅ አንድ ልጅ ነርስ ናት ደውላ ከዚህ በኋላ ዳያሊሲስም በኩል የሚያስቸግራትን በሕክምና በኩል ያለው ነገር በሙሉ እኔ ደግፋታለሁ ብላ በቋሚነት ደግፋት የመጣችም ሰው አለች። እንደዚሁ በጠበቃ እንዲሁም ደግሞ በኦቲዝም ህመም ያለባቸው ሰዎች አሁን ከሜላድ አንድ ልጅ ማህበር አላቸው። እንደዚህ ኦቲዝም ህመም ችግር ያለባቸው ቤተሰቦች ህመም አለባቸው ልጅ ችግር ያለባቸው ቤተሰቦች አሉና ማህበር አላቸው እና እንደደውለው መርዳት እንፈልጋለን አልሽሉ እኔ ከመርዳቱ ፊት ኤክስፕሌን አደርግላችኋለሁ ምን አይነት ፋሚሊዎች እኛ ጋር እንዳሉ እና ቅድሚያ መስጠት የሚፈልጉት ለየትኛው ፋሚሊ ነው የሚለው ማለት ነው። እና ይሄን ስነግራቸው እኛ እንደው ማህበር አለን ስለዚህ ችግሩን እናቀዋለን መርዳትም ያለበትን ነገር እኛ እንረዳቸው ስለዚህ እንደዚህ አይነት ፋሚሊ ስጠን ብለው ወደ 3 ፋሚሊዎች እንደዚህ ልጆቻቸው ኦቲዝም ያለባቸው እነሱን በቋሚነት አብሯቸው ሊረዷቸው ሊያግዟቸው የመጡ ሰዎች ማለት ነው ከምግቡና ከገንዘብ ውጪ ማለት ነው።
ሌላው በዋሽንግተን ዲሲና አካባቢው ያለውን የኢትዮጵያውያን ችግር በመረዳት እገዛ ለማድረግ እንቅስቃሴ በማድረግ ላይ ያሉት ከተመሰረተ 7 ወራትን ያስቆጠረው የኢትዮጵያ የሰላምና የእድገት ማዕከል ድርጅት መስራችና በጎ ፈቃደኞች ናቸው። የዚህ ድርጅት መስራቾች ከተለያየ የእምነት ተቋም የተውጣጡ ሰዎች የተሰባሰቡበት ነው። ስብስቡ ለሌላ በጎ ዓላማ የተመሰረተ በመሆኑ ኢትዮጵያውያን በኮቪድ ምክንያት ተቸግረው ሲመለከቱ በበጎ ፈቃደኝነት ተሰባስበው ማገዝ እንዳለባቸው እንደወሰኑ ከድርጅቱ መስራች አባል የሆኑትና በንግድ ስራ ላይ የተሰማሩት አቶ ቸርነት ደበሌ እንዴት ወደዚህ ተግባር እንደገቡ ይናገራሉ።
በዚህ በወረርሽኙ የተነሳ ብዙ ሰዎች ችግር ላይ እንደወደቁ፣ ምግብ እጥረት እንዳጋጠማቸው፣ የትራንስፖርት ችግር የመሳሰለውን ማንኛውም ሰው የሚያስፈልገውን መሰረታዊ ሰው ልጅ ፍላጎት ተጓሎባቸው ስናይ የለም ይሄ ነገር ዝም ብለን ማያስለ የለብን በመንችለው አንዳንድ ነገሮችን ሰርተን መርዳት አለብን በማለት የበጎ ፈቃደኞችን ከኛው ጋር አስተባስበን አሁን አንዳንድ ስራዎችን በመስራት በማገዝ ላይ እንገኛለን። ሰው በምን መልክ ጥቅማ ጥቅም ማግኘት እንደሚችል መንግስት የፈቀደውን እንደዚሁም ደግሞ አንኤምፕሎይመንት ይባላል ስራ ያጡ ሰዎች በምን መልክ ማመልከት እንደሚችሉ ትንሽ ሲስተሙ የተወሳሰበ ስለሆነ ያን መረጃ የተጣራ መረጃ እናቀርባለን። ከዛም ባለፈ ደግሞ እንደዚሁ ህክምና የሚያስፈልጋቸው ሰዎች በዚሁ በኮቪድ-19 ወረርሽኝ የተነሳ የተጎዱትን ሐኪሞችን በማስተባበር መረጃ እንዲያገኙ እንደዚሁም በህግም በኩል ጉዳት ያለባቸውን ለምሳሌ ከቤት ውጪ የተባሉ ካሉ እነዚህ መሳሰሉን በመቅረብ ደውለውልን እርዳታ በመስጠት መረጃ በመስጠት ላይ እንገኛለን። ከሁሉም በላይ ደግሞ የምግብ እጦት ያጋጠማቸውን ምግብ የምናገኝበትን አንዳንድ ምንጮች በመፈለግ ምግብ እያገኘን በምግብም እንደዚሁ በአቅም የደከሙትን እየረዳ እንገኛለን።
መጀመሪያ የነጻ ስልክ መስመር ጥሪ አዘጋጅተው በዚያ መሰረት እገዛ የሚፈልጉ ሰዎችን ይሰበስባሉ። በተጨማሪም ከነ ቴድሮስ ጋር በመቀናጀት በጣም የተቸገሩትን ለማገዝ ይተባበራሉ። ስልክ የሚቀበሉ፣ የምክር አገልግሎት የሚሰጡና ጥሪ ወደ ደረሳቸው ቦታ የሄዱ ምግብ የሚያደርሱ በጎ ፈቃደኞችን አሰማርተው ይንቀሳቀሳሉ። አቶ ቸርነት፣
ይህ ስልክ ወጣቶች ሆኑ በጣም አክቲቭ የሆኑ አደራጅተን 7ቱንም ቀን ከቀኑ 8 ሰዓት ወይም 2 ፒኤም እስከ 12 ሰዓት ወይም ደግሞ 6 ፒኤም ድረስ ክፍት ነው ስልኩ። በዛን ጊዜ መገልገል የሚፈልግ ሰው ደውሎ የህግ ቢሆን የህክምና ቢሆን የምግብ ቢሆን ሌሎች የሚፈልጋቸውን ነገሮች ወይም ደግሞ አንኤምፕሎይመንት የስራ አጥ እንዴት ማመልከቻ መሙላትን የሚያስፈልገውን ከጠየቀ በኋላ እኛ ከያዝናቸው ከበጎ ፈቃድ ፕሮፌሽናል ጋር እናገናኛቸዋለን። በዛ መልክ እርዳታውን ያገኛሉ ማለት ነው። እንደዚሁ ምግብ የሚፈልግ ሰው በዛ መልክ ደውሎ ይጠይቃል። በተቻለ አቅም በፍጥነት እናደርስላቸዋለን ማለት ነው።
አቶ ቸርነት መጀመሪያ ምግብ እንዴት እንደሚሰበስቡ ሲናገሩ ማስታወቂያ የተለጠፈበት ካርቶን አዘጋጅተው የኢትዮጵያውያን ሱቆች ውስጥ አስቀምጠዋል። ማንኛውም ወደዛ ሱቅ የሚገባ ገበያተኛ የቻለውን ነገር ገዝቶ እዛ ካርቶን ውስጥ ያስቀምጥላቸዋል። እሱን ሰብስበው አንድ በጎ ፈቃደኛ በሰጣቸው ቤት ውስጥ የሚያስቀምጡ ሰዎች ይመደባሉ። ምግቦቹን ወደ ተረጂዎቹ እንዲያደርሱ የሚመደቡት ሰዎች ከዚያ እያነሱ ያድላሉ። አቶ ገረመው ይማም የሜሪላንድ ነዋሪ ናቸው። በዚህ ምግብ በሚቀመጥበት የዋሽንግተኑ ቤት ነው ያገኘኋቸው። ኮቪድ-19 እያደረሰ ያለውን አስከፊ ጉዳት አስታውሰው የተረፍነው እንተጋገዝ ብዬ ነው ይላሉ።
ይህ በሽታ የተረፉት ሰዎች እንኳን ራሳቸውን የሚከላከሉ ሰዎች እንኳን በምግብ ሲቸገሩ ፍራስትሬትድ ሲሆኑ ሳይኮሎጂካሊም ችግር ሲገጥማቸው ያሳዝናል። ስለዚህ እኔ አንዳንድ ጓደኞች እንዲ ቮሊንቲር ሰራለሁ ዴ ራስህን አጥብቅም እንዲ ራስህን ህይወትህን እንደዚህ አስቸጋሪ ሁኔታ አጋልጠህ ነው እንደምሰራው ይሉኛል። ግን በተቻለኝ መጠን ራስህን ተጠንቅቄ በበሽታው አፌክትድ እንዳልሆን ተጠንቅቄ የምችለውን አደርጋለሁ።
ስለሚሰሩት ስራ ይናገራሉ።
ምግብ የሚቀመጥባቸው ቦታዎች አሉ። ከነዛ ከኢትዮጵያውያን ስቶሮች እናመጣለን። እኔ የምጠቀመው በራሴ መኪና ነው፣ በራሴ ነዳጅ ነው፣ ቮለንቲር እያደረኩ ነው ያለው። ከዛ እናመጣለን። ይሄኛው ጊዜያዊ ስቶራችን ነው። እዚህ ጊዜያዊ ስቶር ይመጣል። እኔ ብቻ ሳልሆን ሌሎችም ጓደኞቻችን ያመጣሉ። ሶርት አውት እናደርጋለን። ምግቡን፣ ራይሱን፣ ዘይቱን፣ የጣሳውን ምግብ፣ ወተቱን፣ ድንቹን በአንድ ፓኬጅ ውስጥ እናደርጋለን፣ እናሽጋለን። ፓቸሮች አሉ። እዚህ ቦታ አድርሱ ሲሉን እናደርሳለን። እንግዲህ እስካሁን እየሰራን ያለ ነው ወይ ቮለንቲር ስራ ይሄንን ይመስላል።
ማህሌት አሰፋ የኢትዮጵያ ሰላምና እድገት ማዕከል የበጎ ፈቃደኛ አባል ነች። ቨርጂኒያ የሚገኘውና ሁለተኛ ማስቀመጫቸው በሆነው ሰላም ፋውንዴሽን ውስጥ ለተቸገሩ ሰዎች የምታደርሰውን እቃ ልትወስድ መታን ያገኘዋል።
አሁን ለምሳሌ ዛሬ አጋጣሚ ሆኖ እስኬጁል ላይ አልነበርኩም። የተሰጠኝ እስኬጁል ዲስፓች ነበር የምሰራው። የዲስፓች ስራ አለን። ይሄ ማህበር ለእያንዳንዳችን ሰው የሰጠን የስራ ዘርፍ አለና የኔ የስራ ዘርፍ ዲስፓቸር ነው እና አጋጣሚ ዛሬ ረፍቴ ነው። ግን በወጣት ቴዲ አማካኝነት አንድታችን ደውላ አገኘችኝና እህታችን ስደውልልኝ እያለቀሰች ነበር። ልጅ አለኝ፣ የ3 ዓመት ልጅ አለኝ እና እባክሽ እርዳታ ፈልጋለሁ፣ ልጅ ተሰቃየችብኝ ስትለኝ፣ ሰላም ፋውንዴሽን ነኝ አሁን ያለሁት፣ ከኔ ቤት ወደ 52 ደቂቃ ነው የሚያስነዳው እና ለእሷ እርዳታ ልሰጥ ነው እዚህ መጣሁት። አንዳንድ ምግብ ገዝቼላት እንደ ሽንኩርት፣ እንደ ቲማቲም፣ እንደ ዘይት ያለ ነገር በግሌ ገዝቼላት እዚህ ካለው ከተቀመጠው ደግሞ ድንችም ሆነ የተለያዩ የምግባች አሉ፣ እሱን አድርጌ ወደ እሷ ቤት ልሄድ ነው አሁን ወደዚህ የመጣሁት። በምታለቅስበት ሰዓት ላይ በጣም አዝኛለሁ። እኔም የሶስት ልጆች እናት ነኝ፣ ሲንግል ማም ነኝ ስላለችኝ በጣም ከልብ ያዝኛለሁ። አሁን ወደ እሷ ልሄድ እየተዘጋጀው ነው።
ቨርጂኒያ የሚገኘው የሰላም ፋውንዴሽን ኢማም ኡስታዝ ጀማል በሽር ከብዙ በጎ ፈቃደኞች ኢትዮጵያውያን ጋር የሚያደርሱትን ምግብ ሲያስተካክሉ ነው በፋውንዴሽኑ ቢሮ ያገኘኋቸው።
በዛሬው ዕለት እዚህ ጋር የምታዩት ይህ እርዳታ ከኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ እና ሰላም ፋውንዴሽን አንድ ላይ በመተባበር ቮለንተሪዎቻቸውን በማሰባሰብ ከውጭ ድርጅቶች የሚገኙትን እንዲሁም ከአሌክዛንድሪያ ሲቲ ከራሱ ከካውንቲው የሚመጡትን አንዳንድ እርዳታዎችን በማሰባሰብ የራሳችንን ቮለንተሪዎች ወይም ረዳቶችን በማሰባሰብ ለተለያዩ ችግረኞች በየቤታቸው እርዳታ የምንሰጥበት ነው።
ኡስታዝ ጀማል እርዳታ እየተለገሰ ያለው ለሁሉም ኢትዮጵያውያን መሆኑን ገልጸው የሚሰራው ደግሞ በቅንጅትና በትብብር መንፈስ ነው ይላሉ።
ከተለያዩ ድርጅቶች ጋር ስለምንገናኝ ያ ድርጅት የሚደርስባቸውን ማህበረሰቦች ሁሉ ለምሳሌ ኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ ውስጡ እኔ ያለሁኝ እኔ ምክትል ቼርማን ነኝ። ከኔ በላይ ደግሞ አንድ ወንድሜ አቤል አለ። ጋሽ አቤል የቤተ ክርስቲያን አገልጋይ ነው። ሌሎች ደግሞ አሉ እህቶች እዛ ሌላ ድርጅቶች ውስጥ የሚሰሩ። ስለዚህ ሁሉም በየማህበረሰቡ ስር ያሉ ስለሆኑ የተለያዩ ሰዎችን የማግኘት እድላችን በጣም ሰፊ ነው። እና በዛው ልክ ነው የምንሰጠው። ሃይማኖት ዘር የመሳሰሉት ተኮር ላይ ምንም አይነት ነገር የለውም።
ይህ ጊዜ እዚህ አካባቢ የሚገኙ ኢትዮጵያውያን ምን ያህል ችግር ላይ መሆናቸውን አሳይቶናል ይላሉ።
ለኢትዮጵያውያን ብዙ ጊዜ የምንስለው እዚህ ሀገር ላይ የሚቸገር ሰው የለም የሚል አስተሳሰብ ነው ያለን። እናም በብዛት ወደ ኢትዮጵያ ነው አይምሯችን የእርዳታ ነገር። አሁን ግን የታየን በተለይ በኮቪድ-19 በየቤቱ በጣም ብዙ ጉዳለ። ወልደው የሚያርሳቸው እንኳን የሌሉ እህቶች አጋጥመውናል። በጣም የሚያስለቅሱ ስንደርስላቸው ማርያም ነው የላከቻችሁ ብለው እስከሚያስቡ ድረስ፣ ማለት ተአምር እስከሚመስላቸው ድረስ እርዳታ የራቃቸው ሴቶች አጋጥመውናል። ይሄ በእኛው አካባቢ ነው፣ እዚሁ አሌክዛንድሪያ ዲሲ አካባቢ እህቶች ለምሳሌ በዒድ ቀን የአማት ባሉ ቀን ምንም የምትበላው የምትጠጣውም ነገር የሌላት እህት አጋጥመናለች። እኔ ራሴ ነኝ እንደውም እቃውን ይዤላት የሄድኩት። ስለዚህ በጣም ብዙ አሉ እና የሚሰጠው እርዳታና የሚረዱትን ማች ማድረግ በማይቻል ደረጃ በጣም ብዙ ተረጅ ሰዎች አሉ። በተለይ ሌላው ደግሞ ምናልባት እህል ምናምን ላይ ችግሮች የማይኖርባቸው ሰዎች እንኳን ቢኖሩ ሌሎች ደግሞ በቤት ኪራይ የሚሰቃዩዋል። ስለዚህ እርዳታ የምግቡን ከሸፈንላቸው ያችን ትንሽ ያለቻቸውን ገንዘብ ሴቭ አድርገው የቤት ኪራያቸውን ሌላም ሌላም ነገሮቻቸውን መክፈል የሚችሉበታል።
የሰላም ፋውንዴሽን የቦርድ አባልና የቨርጂኒያ ነዋሪው ብርሃን አህመድ አህመድን የተጣለባቸውን ኃላፊነት ለመወጣት በዚያ ከተገኙ በጎ ፈቃደኛ መካከል ናቸው።
ኮቪድ-19 እንደተከሰተና ሁሉም ነገሮች መዘጋጋት እንደጀመሩ እኛ እንደ ሰላም ቦርድ ተሰባስበን ያደረግነው ነገር ምንድን ነው? የእኛም አባላቶች ሆኑ አጠቃላይ ማህበረሰቡ እዚህ አካባቢ የሚገኘው የትራንስፖርት ችግር ሊያጋጥመው ይችላል። ብዙ እናቶች፣ ብዙ እህቶች፣ ብዙ ትልልቅ ሰዎች ከቤት መውጣት ልጆች ይዘው መውጣት በማይችሉበት ሁኔታ ላይ ሲንግል ማሞች የሆኑት ብዙ ልጆች ያሏቸው ልጆቻቸውን ይዘው ለገበያ መውጣት ስለማይችሉ በቀጥታ ያደረግነው ምንድን ነው? በሚፈልጉበት ነገር ሻፒንግ መውጣት ሲፈልጉ ወይም የሆነ ቦታ መውጣት ሲፈልጉ የእኛ የሰላም ቮለንተሮች ቤታቸው ድረስ እየሄዱ የሚፈልጉትን ነገር ገዝተውላቸው ወይም የሚፈልጉትን ጉዳይ ፈጽመውላቸው የቤታቸው ሳይንቀሳቀሱ ለወረርሽኙም ሳይጋለጡ አደርሰው እንዲመጡ ነው ያደረግነው። በዚህም በርካታ ቮለንተሮችን አሰባስበን እንደ ቤታቸው ቅርበት ቤታቸው ለምሳሌ መሀል አሌክሳንድሪያ ቤቱ የሆነ ሰው እዛ አካባቢ ያለ የተቸገረ ሰው ሲገኝ እዛ ደርሶ ያንን ፒክ አድርጎ የሚፈልገውን ነገር ጉዳዩን ጨርሶለት እንዲመለስ የማድረግ ስራ ነው በትራንስፖርቴሽን በኩል ያደረግ ነው እና ስቲል አሁንም ድረስ ክፍት ነው። እዚህ አካባቢ የሚፈልግ የሰላም ፋውንዴሽን ዌብሳይት ላይም ዋትሳፕ ግሩፕ ላይም ተለቋል አድራሻው። በዛ ጠይቆ ሰርቪሱን ማግኘት ይችላል፣ አገልግሎቱን ማግኘት ይችላል።
በመጀመሪያው ክፍል ላይ ያነጋገርናቸው ኢትዮጵያውያኑ በተለያየ መልኩ እነ ቴድሮስ በኢትዮጵያ የሰላምና እድገት ማዕከል፣ በሰላም ፋውንዴሽን እና በብዙ በጎ ፈቃደኛ ኢትዮጵያውያን የተጎበኙ ናቸው። የቨርጂኒያ ወጣትና የዲሲዋ እናት ስለተሰጣቸው እርዳታ ተከታዩም ብለውን ነበር።
አንድ ቴዲ የሚባላል የሰንሰለት ጣማ የሚሰራ እና በጣም መልካም ሰው ነው። እሱን አግኝቼው ነበረ። ማለት ያው ፌስቡክ ላይ አንድ የለቀቀው ቪዲዮ ነበር እና በሱ እንትን አገኘሁት። ያው አበሾችን ሰፖርት ያደርጋል እና ገንዘብ አሰባሱ ለአበሾችን የሚረዳው ነገር አለ። በተለይ አንድ ዶክመንትድ ለሆነ እንደኛ አይነት ወረቀት የሌለን ማለት ነው እና እሱ ተወሰነ 200 ብር ሰጠኝ። ይህን ያክል ያ ገንዘብ ረዳኝ ማለት ነው። ጥሩ ነው። ያው ሌላም ሰው እንዳገኝ ብዙ እንትን ሞክሯል። እንደገና ደግሞ ያው ከሜላት የምትባልን ሰው አገናኘኝ እና እሷም ልጇ ስኳር አለባት መርፌዎች ምናምን የስኳር የማሽን ዲቫይሶች አሉ አይደል? እነሱን ረዳችኝ እና በጣም ነው ማመሰግናት በዚህ አጋጣሚ። እሷ ነው
ለኤርሚ ብር ሰጥታዊ ነበረ። በካሻፕ ትራንስፈር አድርገውልኝ ነበር። ሌላም ልጅ ደግሞ ቨርጂኒያ አንዲት እህት አስተዋውቆኝ ነበር። እሷም ብዙ ነገር ከወንድሟ ጋር ይዛ መታ ቤቴን ሞላችሁ፣ ፍሪጄ ሙሉ ነው፣ ምንም ምግብ ችግር የለብኝም። ኤርሚያስም ለራሱ ለብቻው አንዳንድ ነገሮችን ይዞ መጥቶ እንትን አለኝ። እንደገና ቴድሮስም ሌሎች ሰዎችንም የአመት በዓል ቀን መጥቶ ያየኝ አንድ ወንድም አለ ሰላም ፋውንዴሽን እና ሁሉም የሚሰሙ ሰዎች ያው እንትን ይሉኛል። አንድም ደግሞ ባልቲሞር ያለ ልጅ አለ ብላክ አንዲት እንትን ደውላልኝ ነበር እና የምትፈልጊ ነገር ካለ ኮንታክት አድርጊኝ ብላኛለች። አሁ ለጊዜው ምግብ ምንም የሚያስፈልገው ነገር የለም፣ ሙሉ ነው ቤቴ ፈጣሪ ይመስገን። በአንድ ሳምንት ውስጥ የእነሱ ፕሮግራም ከሰማ በኋላ ሁሉንም ነገር ሞላሉልኝ።
እነዚህ በፍላጎታቸው ኢትዮጵያውያኑን ለማገዝ የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያ የችግሩ መጠን ከፍተኛ በመሆኑ እዚሁ ቁጭ ብለን ወገኖቻችን በመግብ ሲቸገሩ ከመናይ አቅማችንን አጠናክረን ዘላቂ መፍትሄ ልንሰጣቸው ይገባል ሲሉ በአንድ ድምጽ ይስማሙበታል። አድማጮች ይዘገባ አብዛኛው በመስል ጭምርም የተቀናበረ በመሆኑ በፌስቡክና በዌብሳይታችን እንዲሁም በዩቲዩብ ገጻችን ላይ ታገኙታላችሁ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን ለዝግጅቶቹ። ለዛሬ ጊዜው በማብቃቱ እዚህ ላይ እናቆም። የዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ጽዮን ግርማና ሰለሞን አባተንን መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ እናመሰግናለን። መነጣጠል መለያየት አይደለም፣ ፍቅር፣ መተሳሰብ፣ ራስን መጠበቅ ኮቪድ-19ን ያሸንፋሉ። ሰላም ጤና ይስጥልን። በደህና ደሩ።